የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ዝግጅታችን ጀመረ። በኢትዮጵያ ግዛዊ አገር አቀፍ የተኩስ አቁም ስምምነት እንዲፈጸም ዩናይትድ ስቴትስ ጠየቀች።
All armed actors are playing a role in driving human suffering.
ሁሉም የታጠቁ ተዋናዮች በመላ ሀገሪቱ አዳዲስ የህዝብ መፈናቀልን ጀምሮ ለሰዎች ስቃይ አስተዋጽኦ በማበርከት ላይ ናቸው። ይህ መቆም አለበት። ትምህርት ቤቶችን፣ የጤና ተቋማትንና የውሃ መሰረተ ልማቶችን ኢላማ ማድረግ እንዲቆም የተሟላና ያልተገደበ ሰብአዊ አቅርቦት እንዲኖርም ጥሪዬን አቀርባለሁ።
የሰማችኋቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር አርቪን ማዝንጋ ናቸው። ዝርዝሩን ወደ በኋላ እናቀርባለን። በርካታ የሀገር ውስጥና የውጭ ዘገባዎችን ይዘን መተናል። ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የተከበራችሁ አድማጮች፣ ፕሮግራሙን በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ለዓለም ዜናው እንግዲህ ወልዴ እዚህ በስቱዲዮ ይገኛል። ንጉሱ ታምሬ ስርጭቱን ያቀናብርልናል። የምሽቱ ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን በቅድሚያ ለዓለም ዜና እንግዶ ወልዴ።
በድጋሚ እንደምን አመሻችሁ። ዩናይትድ ስቴትስ የኢትዮጵያን የተፈላጊ ግለሰቦች ጥያቄ ከህግ አኳያ እያየሁት ነው ማለቷ፣ ባይደንና ትራምፕ ሁለት ክርክሮችን ለማድረግ ተስማሙ፣ እንዲሁም በሩዋንዳ የዘር ፍጅት የመጨረሻዎቹ ሁለት ተፈላጊዎች መሞታቸው ተረጋገጠ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ዩናይትድ ስቴትስ የኢትዮጵያን የተፈላጊ ግለሰቦች ጥያቄ ከህግ አኳያ እያየሁት ነው ብላለች። በኢትዮጵያ የዩናይትድ ስቴትስ አምባሳደር አርቪን ማዝንጋ ከኢትዮጵያ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋራ ባለፈው ሳምንት ተገናኝተው መነጋገራቸውን አዲስ አበባ የሚገኘው የአገሪቱ ኤምባሲ እና የፌዴራል ፖሊስ አስታውቀዋል። የኢትዮጵያ ፌዴራል ፖሊስ ባለፈው ሳምንት አርብ ግንቦት 2 ቀን 2016 ዓ.ም በፌስቡክ ገጹ ባሰፈረው መግለጫ በአሜሪካ የሚኖሩና በኢትዮጵያ መንግስት የሚፈለጉ ሰዎች ጉዳይ በኮሚሽነሩ መነሳቱን አመልክቷል። ኮሚሽነሩ የሀገራችንን ሰላምና ደህንነት የሚያወቁ በማለት የገለጿቸውን ተፈላጊዎች አሳልፎ በመስጠት ላይ አምባሳደሩ ትብብር እንዲያደርጉ መጠየቃቸውንም ፌዴራል ፖሊስ ጠቅሷል። ይህንኑ መነሻ በማድረግ የአሜሪካ ድምጽ የጠየቃቸው በአዲስ አበባ ዩናይትድ ስቴትስ አምባሳደር ቃል አቀባይ ማሪጆን ካምራኒ በኢሜይል በሰጡት ምላሽ አምባሳደሩና የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ባለፈው ሳምንት አርብ ግንቦት 2 ቀን ተገናኝተው ከዩናይትድ ስቴትስ የሚሰራጩ ቀስቃሽ ንግግሮች ስለደቀኗቸው ፈተናዎችና በእነዚህ ተዋናዎች ሊካሄዱ ስለሚችሉ የገቢ ማሰባሰቢያዎች መነጋገራቸውን ገልጸዋል። ዩናይትድ ስቴትስ ጉዳዩን በስራ ላይ ካለው ሕግና ከሕገ መንግስታዊ መብት አንጻር እየተመለከተችው እንደሆነች አምባሳደሩ መጠቆማቸውንም ቃል አቀባዩ አስረድተዋል። ኤምባሲውም ሆነ የኢትዮጵያ ፌዴራል ፖሊስ ኮሚሽን በመግለጫዎቻቸው በስም የጠቀሷቸው ግለሰቦችም ሆነ አካላት የሉም። በዓለም አቀፍ ፍርድ ቤት ይፈለጉ የነበሩ የመጨረሻው ሁለት የሩዋንዳ ዘር ፍጅት ተከሳሾች መሞታቸውን ማረጋገጡን በጉዳዩ ላይ የተቋቋመው ችሎት ትላንት አስታውቋል። ሪያንዱ ካዮ በሚል ስም ብቻ የሚጠራውና ቻርለስ ሱኩባቦ በሩዋንዳ የዘር ፍጅት ጉዳይ በተቋቋመው ዓለም አቀፍ ችሎት ሲፈለጉ የነበሩ የመጨረሻዎቹ ተከሳሾች መሆናቸውም ታውቋል። በብሔራዊ ደረጃ ግን አሁንም ከ1000 በላይ ተጠርጣሪዎች በመፈለግ ላይ መሆናቸው ተገልጿል። ሁለቱ ግለሰቦች 800,000 ቱትሲዎችንና ለዘብተኛ ሁቶዎችን በጨረሰው የዘር ፍጅት ላይ ተሳትፈዋላቸው በሚል ለሩዋንዳ በተቋቋመው ዓለም አቀፍ የወንጀል ችሎት በእንደ አውሮፓውያን አቆጣጠር 1995 ክስ ቀርቦባቸው ነበር። ሲኩቦአቦ በእንደ አውሮፓውያን አቆጣጠር 1998 በቻድ መሞቱንና በዛው መቀበሩን እንዲሁም ሪያን ዱካዮ ደግሞ ወደ ኮንጎ ዲሞክራቲክ ሪፐብሊክ ከሸሸ በኋላ ከዛም ወደ ዛየር ተሻግሮ ኪንሻሳ ላይ በ1998 ህይወቱ ማለፉን ፍርድ ቤቱ አስታውቋል። በሩዋንዳ የዘርፍጅት ጉዳይ በዓለም አቀፍ ፍርድ ቤት ሲፈለጉ የነበሩ ተከሳሾች ሁሉ መለየታቸውንም ችሎቱ ጨምሮ አስታውቋል። በመላው የጋዛ ሰርጥ 80 በሚሆኑ ኢላማዎች ላይ የአየር ድብደባ መፈጸሙን የእስራኤል ሰራዊት ዛሬ አስታውቋል። የግሮኛ ጦሩም በመስራቅ ራፋ በኩል በመዋጋት ላይ መሆኑንም አስታውቋል። በሰርጡ ደቡብ የምትገኘው ራፋ ከተማ እስራኤል ከሐማስ ጋር በመታደርገው ጦርነት ዋና ትኩረት ሆናለች። ከጋዛ ሰርጥ የተነሳው ጥቁር ጭስ ከደቡብ እስራኤል ሆኖ ይታይ እንደነበርም ተነግሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በእስራኤል መከላከያ ኃይል በራፋ አካባቢ የሚደረገው የተባባሰ ወታደራዊ እንቅስቃሴ እንዳስደነገጣቸው ተናግረዋል። ባለፈው አንድ ሳምንት ብቻ 400,000 ፍልስጤማውያን በግዳጅ መፈናቀላቸው ተመልክቷል። አስቸኳይ ሰብአዊ የተኩስ ማቆም እንዲደረግና ታጋቾች በሙሉ እንዲለቀቁ ጉቴሬዝ ጠይቀዋል። ከጋዛ ነዋሪዎች ውስጥ ግማሽ ያሉ ከሌሎች የሰርጡ አካባቢዎች በመሸሽ በራፋ ተሰባስበው የሚገኙ ሲሆን የመጠለያ የመጸዳጃና ንጹህ ችግር እንደገጠማቸውም ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ማክሰኞ በይፋ ባልተገለጸ ድንገተኛ ጉብኝት ዩክሬን በመግባት የአሜሪካ ባለስልጣናት ጠንካራ ማስተማመኛ ብለው የጠሩትን መልእክት ማድረሳቸው ታውቋል። ብሊንከን ኪቭ የገቡት የዩክሬን ኃይሎች በመስራቅ የአገሪቱ ክፍል ከሩሲያ ሰራዊት ጋር ከፍተኛ ፍልሚያ ላይ በሚገኙበትና ከአጋሮቻቸው የመሳሪያ እርዳታ በሚጠባበቁበት ወቅት ነው። ብሊንከን ከአገሪቱ ፕሬዝዳንት ቮሎዲሚር ዘለንስኪ እንዲሁም ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር ውይይት ማድረጋቸው ታውቋል። ብሊንከን በቆይታቸው በጦር ሜዳ ስላለው ውሎ ወቅታዊ መረጃን፣ አሜሪካ በጸጥታና ኢኮኖሚ መስክ ያደረገችው እርዳታ ያመጣውን ውጤት፣ ዘላቂ የሆነ የጸጥታና የኢኮኖሚ ትብብርን እንዲሁም ዩክሬንን ኢኮኖሚ እንዲያንሰራራ ለማድረግ በመካሄድ ላይ ስላለው ጥረት በተመለከተ እንደሚነጋገሩ የአሜሪካው የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር አስታውቀዋል። አሜሪካ ባለፈው አርብ $400 ሚሊዮን የጦር መሳሪያ እርዳታ ለዩክሬን መላኳን አስታውቃለች። ሩሲያ በካርኪቭ ክልል በምድር በማድረስ ላይ ያለችውን ጥቃት ለመመከት ማድረግ የሚቻለው ሁሉ መሳሪያ በአስቸኳይ ለዩክሬን እንደሚላክ ዋይት ሀውስ ሰኞ ዕለት አስታውቋል። ይህ በእንዲህ እንዳለ በዩክሬን በመካሄድ ላይ ያለውን ጦርነት በተመለከተ ሩሲያ ለመደራደር ዝግጁ መሆኗን ፕሬዚደንት ቭላድሚር ፑቲን ቻይናን ለመጎብኘት ዝግጅት ላይ ባሉበት ወቅት አስታውቀዋል። ለመንግስታዊ ሺንዋ ዜና አገልግሎት ቃለ መጠይቅ የሰጡት ፑቲን ሩሲያ ድርድርን ተቃውማ አታውቅም፣ ለግጭቱ በሰላማዊ መንገድ ሁሉን አቀፍ ዘላቂና ፍትሐዊ መፍትሄ እንዲገኝ ሩሲያ ትሻለች ማለታቸው ተጠቅሷል። ፑቲን ሩሲያ በዩክሬን የምታካሄደውን ጦርነት በምትደግፈው ቻይና የሚያደርጉት ጉብኝት የመጣው የአገራቸው ጦር በዩክሬን ሰሜን ምስራቅ ካርኪቭ ክልል ጥቃቱን ባጠናከረበት ወቅት ነው። ቻይና በጉዳዩ ላይ ገለልተኛ አቋም እንዳላት ብታስታውቅም ሩሲያ ዩክሬንን ያጠቃችው በምዕራቡ ዓለም ትንኮሳ ምክንያት ነው የሚለውን የሞስኮ መከራከሪያ ትቀበላለች። ፕሬዚደንት ጆ ባይደን እና የቀድሞ ፕሬዚደንት ዶናልድ ትራምፕ ሁለት የምርጫ ዘመቻ ክርክሮችን ለማድረግ መስማማታቸው ታውቋል። የመጀመሪያው ክርክር እንደ አውሮፓውያን አቆጣጠር ሰኔ 27 2024 በሲኤንኤን ቴሌቪዥን የሚደረግ ሲሆን ሁለተኛው ደግሞ መስከረም 10 2024 በኤቢሲ ቴሌቪዥን እንደሚደረግ ቀን ተቆርጦለታል። ሲኤንኤን የሚያካሄደው ክርክር አትላንታ በሚገኘው ስቱዲዮ የሚደረግ ሲሆን በአዳራሹ ተመልካቾች እንደማይገኙ ጣቢያው አስታውቋል። ለ30 ዓመታት የፕሬዝዳንታዊ እጩዎችን ክርክር በሚያካሄደው ገለልተኛ ወገን በሚዘጋጀው ክርክር ላይ ባይደን እንደማይሳተፉ ትናንት ሮቡ አስታውቀዋል። ሶስተኛው ወገን ሳይኖር ከትራምፕ ጋር በቀጥታ ሁለት ክርክሮችን በሚዲያ በሚዘጋጅ መድረክ ለማድረግ ባይደን ሐሳብ አቅርበው ትራምፕ ተቀብለውታል። በመጨረሻም በፈረንሳይ እስረኛ ያስለቀቁ ታጣቂዎችን ፍለጋው ዛሬም ቀጥሏል። በፈረንሳይ ትናንት አንድ እስረኛን አጅበው በሚሄዱ ጠባቂዎች ላይ ተኩስ በመክፈት ሁለቱን ገድለው ሶስቱን በማቁሰል እስረኛውን ያስመለጡት ታጣቂዎችን ፍለጋ መቀጠሉ ታውቋል። ከአደንዛዥ እጽ ጋር በተያያዘ ግድያ ተይዞ የነበረውንና መሐመድ አምራ የተባለውን ግለሰብንም ሆነ አስመላጮቹን ለመፈለግ ብዛት ያለው ኃይል መመደቡን የፈረንሳይ የአገር ውስጥ ሚኒስቴር አስታውቋል። ድርጊቱ ፈረንሳይን እጅግ እንዳስደነገጠ በመነገር ላይ ነው። ጥቃት የፈጸመው ታጣቂ ቡድን እንደሚያዝና ዋጋ እንደሚከፍልም የአገሪቱ ጠቅላይ ሚኒስትር ዝተዋል። ከእስር ያመለጠው የ30 ዓመቱ መሐመድ አምራ ዘረፋን ጨምሮ በ13 ወንጀሎች ጥፋተኛ የተባለ ሲሆን የመጀመሪያውን ወንጀል የፈጸመው የ15 ዓመት ልጅ ሳለ እንደነበር አቃቢያነ ህግ አስተውቀዋል። ጥቃት አድራሾቹ የስረኞች ማመላለሻ ተሽከርካሪው ሲወጣ ተጠብቀው ከያዙት መኪና ጋር በማጋጨትና ቀጥሎም ተኩስ በመክፈት እስረኛው እንዲያመልጥ አድርገዋል ተብሏል። ክብራትና ክብራን ለምሽቱ ያስኩ ዜና በዚህ ተፈጽሟል። ለቀሪ ፕሮግራሞች ወደ ደረጀ መልሳቸዋል።
እንግዲህ ወልደን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡ ምሽት ዝግጅታችን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ንጉሱ ታምሬ ስርጭቱን ከስቱዲዮ ይቆጣጠርልናል። የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። ዌብና ማህበራዊ ድረገጽ አሰናጃችን አበባየው ገበያውናት። የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በኢትዮጵያ ግዛያዊ አገር አቀፍ የተኩስ ስምምነት እንዲፈጸም ዩናይትድ ስቴትስ ጠየቀች። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን መሲንጋ ዛሬ ባደረጉት የፖሊሲ ንግግራቸው ፋኖ ፊቱን ወደ ድርድር እንዲያዞር፣ ህዋት በኃይል ግዛት ለማስመለስ ከመደረግ እንቅስቃሴ እንዲቆጠብና የኦሮሞ ነጻነት ሰራዊት የሰላም ውይይት እንዲቀጥል አሳስበዋል። ኢትዮጵያ መንግስትም የሀገሪቱን ችግሮች በኃይል ለመፍታት ከመያደርገው ጥረት እንዲቆጠብ የጠየቁት አምባሳደሩ በእስር ላይ የሚገኙ ቁልፍ የፖለቲካ ሰዎችን መፍታቱ ጠቃሚ እንደሆነ ጠቅሰዋል። ያንን ማድረግ ኢትዮጵያውያን የሚፈልጉትን የፖለቲካ ውይይት ሊያግዝ እንደሚችልም ተናግረዋል። ኬኔዲ አባተ።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ጄ ማሲንጋ ዛሬ ግንቦት 7 ቀን 2016 ዓ.ም አገራቸው በኢትዮጵያ ወቅታዊ ጉዳይ ላይ ያላትን ፖሊሲ የሚያንጸባርቅ ንግግር አድርገዋል። አምባሳደሩ በአዲስ አበባ በሚገኘው የአሜሪካ ግቢ ባደረጉት ንግግር በኢትዮጵያ በትጥቅ ግጭት ውስጥ የሚገኙ አካላት ግጭት አቁመው በንግግር ሰላም እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ አሳስበዋል። በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር እንዲሁም የተለያዩ የሲቪክ ተቋማትና የፖለቲካ ፓርቲዎች መሪዎችና ተወካዮች በተገኙበት ባደረጉት የፖሊሲ ንግግራቸው ኢትዮጵያ በአሁኑ ወቅት በውስጣዊ ግጭቶች እየታመሰች እንደምትገኝ አስታውሰዋል። የታጠቁ ቡድኖች ፖለቲካዊ አላማዎቻቸውን በአመጽ ለማሳካት እየገፉ መሆናቸውና መንግስት ይህን ለመከላከል የሚወስዳቸው እርምጃዎች በፖለቲካ ምህዳሩ ላይ የማይካድ ተጽዕኖ ያለው መሆኑን የተናገሩት አምባሳደር ማሲንጋ ውይይትን ወደ ጎን ያለው ይህ አካሄድ የመብት ጥሰቶችም እንዲቀጥሉ ማድረጉን ገልጸዋል። በመላ አገሪቱ ሰላማዊ ዜጎች በተለያዩ ተዋናዮች ከህግ አግባብ ውጪ የሆነ ግድያ፣ የዘፈቀደ ስርዓት አስገዳጅ ስወራ፣ ከግጭት ጋራ የተያያዘ ጾታዊ ጥቃትና ሌሎችም ጥቃቶች እየተፈጸሙባቸው መሆኑን የሚገልጹ ዘገባዎችን ስናይ እጅግ አዝነናል ሲሉም ተናግረዋል። እነዚህ ጉዳዮች እውነተኛና ግልጽ የሆነ የሽግግር ፍትህ ሂደትን በመሰለ ተጠያቂነት ባለው መልኩ በአስቸኳይ ሊፈቱ ይገባል ያሉት አምባሳደሩ ለታጣቂዎችና ለመንግስት አንድ ባንድ በቀጥታ ጥሪ አቅርበዋል። ለኦሮሞ ነጻነት ሰራዊት ባስተላለፉት መልእክት ተከታዩም ብለዋል።
To those in Oromia, the OLA, you made a genuine effort.
በኦሮሚያ ላላችሁ ለኦሮሞ ነጻነት ሰራዊት በዳሬ ሰላም በድርድር ጠረጴዛ ስምምነት ላይ ለመድረስ ትልቅ ጥረት አድርጋችኋል። እጅ አትስጡ። እምነትን መልሶ ለመገንባትና ከፍተኛ የህዝብ ድጋፍ ያለውን ሰላም ለማስፈን ጥረት አድርጉ። ጦርነቱ በመቀጠሉ ብዙ ሰዎች እየተሰቃዩ ነው።
በአማራ ክልል የትጥቅ ትግል የሚያደርጉ የፋኖ ታጣቂዎችን ደግሞ ፊታቸውን ወደ ውይይት ጠረጴዛ እንዲመልሱ አሳስበዋል።
To those fighting in Amhara, to those that call themselves the Fano, please know that your rejection of dialogue.
በአማራ ለሚታገሉ ራሳቸውን ፋኖ ብሎ ለሚጠሩ አባካቹ ውይይትን አለመቀበላቹ ብዙ የሚጠቅማቹ እንዳልሆነ ያወቁ። እንደሌሎቹ የኢትዮጵያ ክልሎች ሁሉ በቀጠለው ጦርነት ምክንያት እየተሰቃዩ ያሉት ንጹሃን ዜጎች ናቸው። ብዙ የአማራ ተወላጆች አላማቸው ፍታዊ ነው ብለው በጽኑ ያምናሉ። ከሆነ እነዛ መከራከሪያዎች በግጭት ሳይሆን በውይይት ማሳየት አለባቸው።
ለህወሓት ባስተላለፉት መልእክት ደግሞ ግዛትን በኃይል ከማስመለስ ተግባር እንዲቆጠብ አሳስበዋል።
በትግራይ ላሉት ለህወሓት የአገር ውስጥ ተፈናቃይ ዜጎችን መመለስን የመሳሰሉ ቁልፍ ጉዳዮችን ለመፍታት ሁሉን አቀፍ ስርዓትና ክብር ያለው ግዛትን በኃይል ማስመለስን የማያካትት ሂደት እንዲከተል አሳስባለሁ።
በአገራዊ ምክክርና በሽግግር ፍትህ ሂደቶች ላይ የእናንተ ሙሉ ተሳትፎ ማድረግ ለክልላችሁ ብቻ ሳይሆን ለመላው ኢትዮጵያ ሰላምና መረጋጋት ወሳኝ ይሆናል።
የኢትዮጵያ መንግስትን በተመለከተ ደግሞ ተከታዩን ብለዋል።
ኢትዮጵያን የማስተዳደር ኃላፊነት ላለባቸው አካላት ለመንግስት አገሪቱ ከጦርነት አውድማ ይልቅ በሰላም የምትታተርፈው ብዙ ነገር አለ። በደህንነት ላይ ያተኮረ አካሄድ ውስብስብ የፖለቲካ ጉዳዮችን አይፈታም። መንግስትን የሚተቹትን ማሰርና ማዋከብ መፍትሄ ሊሰጣቸው የሚገቡ ጉዳዮችን አይፈታም። ኢትዮጵያውያን የሚፈልጉት የፖለቲካ ውይይት ቁልፍ የፖለቲካ ሰዎችን በመፍታት ሊደገፍ ይችላል።
አምባሳደር ማሲንጋ ጊዚያዊ አገር አቀፍ የተኩስ አቁም ስምምነት እንዲፈጸምም ጠይቀዋል።
All armed actors are playing a role in driving human suffering.
ሁሉም የታጠቁ ተዋናዮች በመላ ሀገሪቱ አዳዲስ የህዝብ መፈናቀልን ጨምሮ ለሰዎች ስቃይ አስተዋጽኦ በማበርከት ላይ ናቸው። ይህ መቆም አለበት። ትምህርት ቤቶችን፣ የጤና ተቋማትንና የውሃ መሰረተ ልማቶችን ኢላማ ማድረግ እንዲቆም የተሟላና ያልተገደበ ሰብአዊ አቅርቦት እንዲኖርም ጥሪዬን አቀርባለሁ። ይህም እንደምንሻ ግዛዊ አገር አቀፍ የተኩስ አቁምን ይጨምራል።
ግጭት የኢትዮጵያውያንን ስቃይ ከማባባስ ባለፈ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በጋምቤላ ክልል ኢታንግ ልዩ ወረዳ ባለፈው እሁድ በታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰተ ግጭት 11 ሰዎች መገደላቸውን የክልሉ የሰላምና የጸጥታ ቢሮ ለአሜሪካ ድምጽ ገልጿል። በግጭቱ 8 የልዩ ወረዳው ነዋሪዎች ሲገደሉ 3 የመንግስት ጸጥታ ኃይሎች ህይወት ማለፉን የቢሮው ኃላፊ አቶ ባጋል ጆግ አስታውቀዋል። የተቃዋሚው የጋምቤላ ህዝቦች ዲሞክራሲ ንቅናቄ ፓርቲ በበኩሉ በግጭቱ ከተገደሉት ሰዎች በተጨማሪ ከ15000 በላይ ነዋሪዎች መፈናቀላቸውን አመልክቷል። የክልሉ አደጋ ስጋት ስራ አመራር ቢሮ ደግሞ በግጭቱ ምክንያት ከ10000 በላይ ህዝብ ተፈናቅሏል፣ እገዛ ለማድረግም እርዳታ እያፈላለግን ነው ብሏል። ገብረ ሚካኤል ገብረ መድን ዝርዝር አለው።
ባለፈው ሳምንት እሁድ ግንቦት 4 ቀን 2016 ዓ.ም ተመረጥ ከማለዳው 11 ሰዓት በጋምቤላ ክልል ኢታንግ ልዩ ወረዳ በታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተቀሰቀሰ ግጭት የሰው ህይወት ማለፉን ለደህንነቱ በመስጋት ማንነቱ እንዳይገለጽ የጠየቀን አንድ ያካባቢው ነዋሪ ተናግረዋል።
በርካታ ሰዎች ተገደሉ።
ስንት ሰው ተገደለ?
ወደ 10
ሰው።
አዎ፣ የቆሰሉ ደግሞ ከ20 በላይ ነው። ብዙ የኮሚኒቲ ሰዎች ቤቶች ተቃጥሏል። ኢታንግ ልዩ ወረዳ ውስጥ ኩልኮች የሚባሉ የገጠር ቀበሌ
የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ሮን ጎኝ ደግሞ ባለፈው እሁድ የተወሰኑ የግጭት ተጎጂዎች ወደ ሆስፒታል መግባታቸውን አስታውቀው የሞተ ሰው ግን አልነበረም ብለዋል።
አንድ 7-8 ሰው ነው የመጣኛ ጋር ሞትም የለም ጉዳቶቹም ምንም ያለም አንድ ብቻ ረፈር አድርገናል ወደ ጅም።
በኢታንግ ልዩ ወረዳ በተከሰተው ግጭት ስለደረሰው ጉዳት በአሜሪካ ድምጽ የተጠየቁት የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ባጓል ጆክ በግጭቱ ከመሐበረሰቡ 8 ከመንግስት የጸጥታ ኃይሎች ደግሞ 3 በድምሩ 11 ሰዎች መገደላቸውንና 23 ሰዎች መቁሰላቸውን በአጭር የጽሑፍ መልእክት ገልጸውልናል። የተቃዋሚው የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ፓርቲ ሊቀመንበር አቶ ሳይመን ቱት በበኩላቸው በግጭቱ ከተገደሉት ሰዎች በተጨማሪ በሺዎች የሚቆጠሩ ነዋሪዎች መፈናቀላቸውንና የቤት እንስሳትም መጥፋታቸውን ለአሜሪካ ድምጽ ተናግረዋል።
ቀያቸው ለቆ የተበተኑት የመንደሩ ነዋሪዎች ከ15000 በላይ ተፈናቅለዋል። ተበትኖ የት እንዳሉ ያልታወቀ ወደ 1200 ከብት የት እንዳለ አይታወቅም። ከ3000 በላይ ፍየልና በጎች የት እንዳለ አይታወቅም። By the way, መንደሮቹን ተለቋል። ህብረተሰቡ እዛ ውስጥ የለውም።
መንደሮቹን ለቆቷል።
አዎ፣ ወደ ላሬ መንደሮች።
በግጭቱ ለተፈናቀሉት ሰዎች እገዛ ለማድረግ ድጋፍ የማፈላለግ ስራ እየተሰራ መሆኑን ደግሞ የጋምቤላ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ ጋድቤል ሙን አመልክተዋል።
እርዳታ ገና ነው። እርዳታ መፈላለግ ላይ ነን። እርዳታ ገና አልተገኘም። ምን ያህል ነው ተፈናቀሉት?
ወደ 1370 ህዝቦች ናቸው ተፈናቀሉት።
ሌላስ ጉዳት ደረሳለ? የተቃጠሉ ቤቶች?
የተቃጠሉ ቤቶች አለ፣ የሞተ ከብቶች አሉ። ቁጥሩም ገና አልመጣም።
የተጎዱ ሰዎችስ እንደው የቆሰሉ የሞቱ?
የሞቱም ገና መረጃውን አላገኘው።
ግጭቱ በተነሳበት አካባቢ ካሉት መንደሮች ነዋሪው ሙሉ ለሙሉ ለቆ ወጥቷል ያሉት የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ፓርቲ ሊቀመንበር አቶ ሳይመን ቱት በኢታንግ ልዩ ወረዳና 45 ኪሎ ሜትር ርቆ በሚገኘው የጋምቤላ ከተማ መካከል የትራንስፖርት እንቅስቃሴ መስተጓጎሉንም አክለው ጠቁመዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በደቡብ ኢትዮጵያና የኦሮሚያ ክልሎች አዋሳኝ ዳግም በተነሳ ግጭት 3 ሰዎች መገደላቸው ተገለጸ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳና በኦሮሚያ ክልል የምዕራብ ጉጂ ዞን ሱሮ ባርጉዳና ገላና ወረዳዎች አዋሳኝ አካባቢዎች በታጠቁ ሰዎች መካከል ውጊያ እየተካሄደ መሆኑን ነዋሪዎች አስታወቁ። በምዕራብ ጉጂ ዞን የገላና ወረዳ አስተዳደር ሰላምና ጸጥታ አስተዳደር ጽፈት ቤት ኃላፊ አቶ ኢያሱ ጂኦ ግጭቱ ትላንት ማክሰኞ መቀስቀሱንና አንድ አርብቶ አደር ሲገደል ሌላ አንድ መቁሰሉን ለአሜሪካ ድምጽ በስልክ አረጋግጠዋል።
በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባርጉዳና ገላና ወረዳዎች አዋሳኝ አካባቢዎች ትላንት ማክሰኞ ጠዋት 2 ሰዓት ገደማ በታጠቁ ሰዎች መካከል የተጀመረው የተኩስ ልውውጥ ዛሬም አለመቆሙን በደህንነት ስጋት ምክንያት ስማቸው እንዳይገለጽ ጠየቁና የአይን እማኝ መሆናቸውን የጠቀሙ የአካባቢው ነዋሪ ለአሜሪካ ድምጽ በስልክ ተናግሯል። ግጭቱ በሰው ህይወትና በንብረት ላይ ጉዳት እያደረሰ እንደሚገኝም የአይን እማኝ አስረድቷል።
ይህ ድምጽ አሁንም ያው ምልልስ ተሰምቷል። ትላንት ነበር ኃይለኛ ግጭት አርሶ አደሩ የሞተበት። እንደገና ማሳ ላይ ያለው አታክልት እንዳለ ቡና፣ ሙዙ፣ እንደገና በቆሎው በዘርዘር የጀመረ እንደገና እንዳለ ተጨፍጭፎ ያው ፊት ለፊት ነው። አሁን ያው ውጊያው እንደ ትላንትና አልጣጣፍም እንጂ ውጊያው አሁንም ያው ጀምሯል። ትላንትና የሞተው አንድ ሰው ነው። አንድ ሰው ተጎድቷል፣ ሆስፒታል ነው ያለው።
በተመሳሳይ የደህንነት ስጋት ስማቸውን ያልተናገሩት አስተያየት ሰጭም የተኩስ ልውውጡ በአንጻራዊነት ጋብ ቢልም አሁንም ግጭቱ ቀጥሏል ብሏል።
ትላንትናው ይከብዳል ትንሽ መክበዶም ዝግጅት ያለበት ነገር ይመስላል። መደበኛ መሳሪያም አለ፣ ሌላም መሳሪያም ያለ ይመስላል። በግጭቱ አካባቢ የተለያየ ድምጾች ነበር። በአይን ባናይም ድምጾቹ የተለያየ መሳሪያ እንዳለ ያሳያል።
በምዕራብ ጉጂ ዞን የጋላን ወረዳ አስተዳደር ሰላምና የጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ ኢያሱ ጂኦም በተጠቀሱት የሁለቱ ክልሎች ዞኖች አዋሳኝ አካባቢዎች በታጠቁ ግለሰቦች መካከል ግጭቱ ከትናንት ማክሰኞ አንስቶ መቀጠሉን የአሜሪካ ድምጽ በስልክ አረጋግጧል። በግጭቱም ከጉጂ በኩል ቢያንስ አንድ ሰው መገደሉና ሌላ አንድ ሰው መቁሰሉን ኃላፊው አስታውቀዋል።
አርሶ አደርና አርብቶ አደር እንደተጋጩና ከሱሮ ወገን አንድ ሰው እንደቆሰለና አንድ ሰው እንደሞተ ነው ማራጃ ያሰማሁት። ከዛ ውጪ ዛሬ ላይ የተከሰተ ግጭት በገላና ወረዳ የለም።
የኮሬ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራ በበኩላቸው በግጭቱ ከጃሎና ከሻፉለም ቀበሌ ገበሬ ማህበር 2 ሰዎች ሲገደሉም አንድ ሰው መቁሰሉን ተናግሯል። ለጊዜው መጠናቸው ያልታወቁ የደረሱ ሰብሎች መጨፍጨፋቸውን አስታውቀዋል።
ጠዋት ላይ እህል መጨፍጨፍ ነበረ። ያንን ተከትሎ የተመነጠረውን እህል ለማየት ሰው ሲወርድ ያው በዛ በኩል ያንን ቀጠና ላይ አንድ ሰው በጤት ተመታ። በዛ ምክንያት ቀጠናው ላይ የተኩስ ልውውጥ ከሁለቱም ወገን ሆኖ ሰው ሊጎዳ ችሏል።
ምን ያህል ሰው ነው ተጎዳው?
ጃሎ አካባቢ አንድ ሰው ተገሉ። ከሰዓት አካባቢ ሻፍሌ እና በፍሉኮ ዲጆላ 3ቱ ቀጠና ላይ አንድ ቁስልና አንድ ሞት ነው ከኛ በኩል። በታች በኩል ያለውን መረጃ አልተቀያየርኩም። አሁን
በአካባቢው ያለው ግጭት ይቆማል ቢባልም ከጊዜ ወደ ጊዜ የተባባሰ መቀጠሉን ያመለከቱት ኃላፊው አቶ ተፈራም ግጭቱን ለማስቆምና ዘላቂ ሰላም ለማስፈን እንዲቻል የፌዴራል ፖሊስና የሀገር መከላከያ ሰራዊት ይገዛ እንደሚያስፈልግም ጠቁሟል።
እታች ሩቅ ላይ ያው የጠላት ኃይል ጫካ ውስጥ ስላለ የመከላከያ ኃይላችን ርቀት ላይ ነው ያለው። በሁለቱም ወገን የገባ የመንግስት ሰራዊት የለም።
በአንጻሩ በምዕራብ ጉጂ ዞን የገላና ወረዳ አስተዳደር የሰላምና ጸጥታ አስተዳደር ጽሕፈት ኃላፊ አቶ ኢያሱ ጂኦም መከላከያ ሰራዊት በቅርበት አለ ብሏል።
ኮሞቼ አካባቢ ያስተማረና ተቀመጡ የጸጥታ ኃይሎች አሉ። በቅርበት ደግሞ 2 ኪሎ ሜትር ላይ የማይሞላ መከላከያ አለ። ከዛ ውጪ ያው ቀርታ ላይ መከላከያ አለ።
ጥቃቱ ከዚህ በፊት በደፈጣ መልክ ይፈጸም እንደነበረም ያወሱት አቶ ተፈራ አሁን የአካባቢው የጸጥታ ችግር ብዙሃን አካላት ወደሚሳተፉበት ግጭት ተለውጧል ብሏል። ትናንት ጠዋት ተቀዝቅሶ ቀኑን ሙሉ በተደረገው የተኩስ ልውውጥ ከፍተኛ ጉዳት ያደረሰ እንደሚገኝም አቶ ተፈራ አስረድቷል።
ቡድን ተደራጅቶ የሚንቀሳቀሰው አላቆመም። ያንን ተከትሎ ሁለቱም ማህበረሰብ በወሰን አካባቢ ስላለ ሳይፈልግ በቀጠናው ላይ ወገን ጥላት መለየት ስለማይቻል ይሄ ነው ያኛው ነው ሳይባል ራስን ትብቃለ በሚል ሰው በሚቀርበው ያ ወደ ግጭት ያመራል ማለት ነው።
የታጠቁ ሸማቂዎችን ጨምሮ ግጭት ውስጥ የገቡ ግለሰቦች በህግ ተጠያቂ የተደረጉ እንደሆነም የገለጹት አቶ ኢያሱ አካባቢውን የማረጋጋት ስራ እየተሰራ ነው ብሏል።
መንግስት እርምጃውን የወሰደ እዛነ በተከሰተ መንገዱ ተዘጋ፣ ከዛ ገብተን ያዝ ለዛ ጉዳይ ብለን ለኮምቦልቻ ላይ አስቀምጦ ሰራዊት እስካሁን እዛ ሆኖ ይሄ ህብረተሰብ አገልግሎት እንዳገኝ እያደረገ ነው።
በአካባቢው ለአመታት የዘለቀውን የጸጥታ ችግር በእርቀ ሰላም ለመቋጨት ባለፈው ህዳር ወር 2016 ዓ.ም በተደረገው ጥረት የተመለሰው መረጋጋት አሁን ዳግም መታወቁ ተገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በፌደራል የመንግስት መስሪያ ቤት ኢትዮጵያን የሚመስል የሰራተኛ ስብጥር መኖሩን የሚያረጋግጥ የብሔር ብሔረሰቦች ብዝሃነትና አካታችነት ያገናዘበ ስርዓት ተግባራዊ መደረግ እንዳለበት የሚደነግግ የአዋጅ ረቂቅ ለፓርላማ ቀረበ። የአዋጁ ረቂቅ ላለፉት 6 አመታት በስራ ላይ ያለውን የፌደራል መንግስት ሰራተኛ አዋጅ ቁጥር 1064/2010 የሚያሻሽል ነው። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር ዶክተር አደም ከድር አዋጁ በቂ ውይይትን እንደሚፈልግ ገልጸው በትክክል ተግባራዊ ለማድረግም አስቀድሞ የህዝብና ቤት ቆጠራ ማካሄድ አስፈላጊ ስለመሆኑ ይናገራሉ። አዋጁ አንድን ቡድን ብቻ ለመጥቀም እንዳይውል ማድረግና ምደባው የሥራ ችሎታንም ማዕከል ባደረገ መልኩ እንዲከናወን የሚያስችሉ ሁኔታዎች መኖራቸውንም ማረጋገጥ እንደሚገባ አስገንዝበዋል። አስማማው አየነ ተጨማሪ አለው።
የህዝብ ተወካዮች ምክር ቤት ባካሄደው 26ኛ መደበኛ ስብሰባው ከተወያየባቸው አጀንዳዎቹ መካከል የፌደራል መንግስት ሰራተኞች አዋጅ ቁጥር 1064/2010 ለማሻሻል የቀረበው ረቂቅ አዋጅ ይገኝበታል። ላለፉት 6 አመታት በስራ ላይ ያለውን አዋጅ ማሻሻል ያስፈልገው ብዝሃነትን የጠበቀ የመንግስት አገልግሎትና አስተዳደር ስርዓት ለመዘርጋት መሆኑን በፓርላማው የመንግስት ተጠሪ ሚኒስትር አቶ ተስፋዬ በልጅጌ በማብራሪያቸው ተናግረዋል።
የመንግስት ሰራተኞች የሰው ኃይል ብልበላና መረጣ ግልጽነት ባለው ውድድርና ብቃት ላይ የተመሰረተ ሆኖ ብሔራዊነትን፣ የአካል ጉዳተኞች፣ የጾታ ተዋጽኦ እና የመሳሰሉትን ብዝሃነትና አካታችነት ያገናዘበ የመንግስት ሰራተኞች ስብጥርን ከግምት ውስጥ ያስገባ የመንግስት አገልግሎትና አስተዳደር ስርዓት መገንባት አስፈላጊ በመሆኑ ይህ ረቂቅ የፌደራል መንግስት ሰራተኞች አዋጅ ተዘጋጅቷል።
በረቂቅ አዋጁ ማሻሻያ ከተደረገባቸው ጉዳዮች ውስጥ የደሞዝ ጭማሪ፣ የደሞዝ እርከን፣ ክፍያና ጥቅማጥቅሞች ማጥቂያና ማበረታቻ ስርዓት ይገኝበታል። የሰራተኞች ብቃት ምዘናና ማረጋገጫ፣ ስልጠና አሰጣጥ፣ ስራ ስምሪትና ነጻ ገለልተኛ ስርዓት መገንባት፣ የመንግስት ሰራተኝነቱን ማቋረጥና ማራዘም ሌሎች የተካተቱ ጉዳዮች መሆናቸውን የመንግስት ተጠሪ ሚኒስትሩ አቶ ተስፋዬ በልጅጌ ተናግረዋል። በፓርላማው የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት አቶ አበባው ደሳለውና ሌላው የምክር ቤት አባል አቶ ከድር እንድሪስ በረቂቅ አዋጁ በተካተተው በመንግስት መስሪያ ቤቶች ብዝሃነትን ማካተት በተመለከተ ጉዳይ ላይ አስተያየታቸውን ሰጥተዋል።
ይህን ብሔር ብሔረሰብ እናስተናግዳለን ስንል ጥንካሬያቸውን በማየት ብቃታቸውን ባገናዘበ መልኩ ሊሆን ይገባል እንጂ ብሔራቸው ብቻ ታይቶ ሰዎች ስራ ሊሰጣቸው አይገባም ወይም ሹመት ሊሰጣቸው አይገባም። የተለያዩ ፖዚሽኖች እና ብቃትን ወይም ሜሪት የምንለውን ነገር ትልቅ ግምት ልንሰጠው ይገባል። ይሄ ግምት ውስጥ ሊገባ ይገባል። ቋሚ ኮሚቴው ሲያየው
አሁን ያሉት የፌዴራል ተቋማት አደረጃጀት ስንመለከት በተለይ ደግሞ ከብዝሃነት አንጻር ሰፊ ጥያቄ የሚነሳበት ነው። ከብዝሃነት አኳያ ግን በዋናነት የሃይማኖት ብዝሃነትም የረቂቅ አዋጁ አካል መሆን መቻል አለበት።
ረቂቅ አዋጁ በ17 ክፍሎችና 160 አንቀጾች መዘጋጀቱን ተገልጿል። የአሜሪካ ድምጽ በዚህ ጉዳይ ያናገራቸው በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል መምህር የሆኑት ዶክተር አደም ከድር ይህ የቢሮክራሲ ውክልና የማስተካከል ሁኔታ ሌሎች ያደጉ ሀገራትም ያለፉበት መሆኑን ጠቅሰው በቂ ውይይት እንደሚያስፈልገውም ይናገራሉ።
የአንድን ሀገር ሲቪል ሰርቪስ ብዝሃነትን የጠበቀ ማድረግ ማለት በማዕከላቸውም ውድድር እንዲፈጥር ይችላል። ኢኖቬሽን ፈጠራ እንዲፈጥር ይችላል። አስተዳደሩም የተረጋጋ መሆን ይችላል። ከመንግስት ከፖለቲካም ነፃ የሚሆንበት እንትን ይኖራል። ህግንም ስናስተምር የምንለው የአንድን ሀገር ሲቪል ሰርቪስ እናስተካክል፣ መጀመሪያ ውክልናን ማስተካከሉ በውስጥ የሚኖሩ ፍጥጫዎችን ለምሳሌ እዚህ ጋር አንተ በዛ ያኛው ጉርባነት ይህ በዛ የሚባለው ነገር ስለሚያስቀር መረጋጋት ይወጣል። የአስተዳደር መረጋጋት ይወጣል እንላለን። ና ምናልባት ውቱን የጠበቀ ነው ወይ ሂደቱን በደንብ ጠብቆ ሄዶ በደንብ ለህዝብ ደርሶ በሚዲያ የተንሸራሸረ አይመስለኝም።
ዶክተር አደም ከድር አዋጁን በትክክል ተግባራዊ ለማድረግ አስቀድሞ የህዝብና ቤት ቆጠራ ማካሄድ አስፈላጊ ስለመሆኑም ይናገራሉ።
የህዝብ ቆጠራው እንዲሁ ክሌሞች አሉ። እኔ ያክል ነኝ፣ እኔ ብዙ ነኝ፣ እኔ እንደዚህ ነኝ እንላለ። በፊት አዋጁ የሚለው በፌዴራል መስሪያ ቤቶች ብዙ ብሔረሰቦችን ያማከለ ቁጥር እንዲኖር ነው የሚለው በየብሔረሰቦቹ። ስለዚህ የትኛውን ቁጥር ነው የምንነፍተው? ቅሬታዎች አሉ። ቅሬታዎችንም አንደኛ የምንቀርፍበት በትክክል የህዝብና የቤት ቆጠራ በትክክል ሲደረግ ነው። በዘር ሊቆጠር ይችላል። ስለነበር ነበር ገና አልወጣንም። ከዛ በሃይማኖት ሊቆጠር ይችላል። በጾታ አንደኛ ይህ አሁን ያለውን ቅሬታ እንዲሁ ክሌሞችን በመረጃ መቅረፍ ይሆናል።
አዋጁ አንድም ቡድን ብቻ ለመጥቀም እንዳይውል ማድረግና ምደባው የስራ ችሎታንም ማዕከል ባደረገ መልኩ ማከናወን የሚያስችል ሁኔታዎች መኖራቸውን ማረጋገጥ እንደሚገባም ዶክተር አደም ገልጸዋል።
የሆነ ግሩፕ አንሷል ብለህ እንደዚሁ ማንስ ማስገባት የሚፈለገውን ጠንካራ የህዝብ አሳደር አያመጣም። አቅምን ካላገናዘበ እሱም ለማድረግ አንደኛው እንደቅድም እንዳልኩኝ ጠቅመዋለን፣ የህዝብና የቤት ቆጠራው ያስፈልጋል። በጥና ደግሞ እሱ ከሆነ በኋላ የሆነን ግሩፕ ቁጥሩ ብቻ ሳይሆን አቅሙም ያንን ግሩፕ የሚወክሉ ሰዎች እርስ በርሳቸው የሚወዳደሩበት አቅምን ያገናዘበ ቢሆን የሚል ሀሳብ ነው። ያን ሂደቱ የህዝብ ጆሮ ደርሶ የተለያዩ አካላት ይወያዩበት ሚተራሸር የሚል ያባለን።
የህዝብ ተወካዮች ምክር ቤት ረቂቅ አዋጁን ለተጨማሪ ውይይት ለሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መርቶታል። ከአራት ወራት በፊት የአዲስ አበባ ከተማ አስተዳደር የሚመራቸው የመንግስት ተቋማት ለህብረተሰቡ ጥራት ያሉ አገልግሎቶች መስጠት እንዲችሉ በሚል ከ15,000 በላይ የመንግስት ሰራተኞችን የብቃት ምዘና ፈተና እንዲወስዱ ማድረጉ ይታወሳል። ይህም በሰራተኞች ዘንድ ቅሬታዎችን አስነስቶ እንደነበረ መዘገባችንም የሚታወስ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተባበሩት መንግስታት የአካባቢ ጥበቃ ተቋም አፍሪካ በዓለም አቀፍ ደረጃ ለበካይ ከባቢ አየር ልቀት የምታደርገው አስተዋጽኦ ከሁሉም ዝቅተኛ መሆኑን ቢገልጽም ለአየር ንብረት ለውጥ ተጽዕኖ ግን በጣም የተጋለጠች ነች ብሏል። በቀጥታ እንለግስ ወይም ጊቭ ዳይሬክትሊ የተሰኘ አንድ የዩናይትድ ስቴትስ በጎ አድራጎት ድርጅት አንዳንድ የአፍሪካ ማህበረሰቦች ሙቀታማውን የአየር ጠባይ የሚቋቋሙበት አቅም እንዲገነቡ እየረዳቸው ነው። ጁማ ማጂንጋ ከባሪንጎ ኬንያ ተከታዩን ዘግቧል። ቀጥሮ ይቀርባል። በኬንያ የስምጥ ሸለቆ ክልል ሎሬሾ የተባለው መንደር ነዋሪዎች እግዚአብሔር ሆይ ስላስታወስከን እናመሰግናለን በሚለው ባህላዊ የወንጌል መዝሙር ያመልካሉ። መንደሩ ከባሪንጎ ሐይቅ በስተደቡብ የሚገኝ ሲሆን ከአየር ንብረት ለውጡ ጋር የተያያዙ አስከፊ ሁኔታዎችን እያስተናገደ ነው። ዴኒስ ሮቲክ የአካባቢው ኃላፊ ናቸው።
As community here we've experienced some long dry spell.
እዚህ እንደ ማህበረሰብ አንዳንድ ረጅም የደረቀ ጊዜያት አጋጥመናል። የዚያን ያለም ባጭር ወይም ረጅም ጊዜ የቆየ ልዩ የሆነ ዝናብ ማግኝተናል።
እንደ ፊሊፕ አሞንዲ ያሉ የአየር ንብረት ሳይንቲስቶች የሰው ልጅ እንቅስቃሴ ከባቢ አየርን መበከሉንና ተፈጥሮ ራሱን ለማስተካከል እየታገለ ነው ይላሉ። አሞንዲ ናይሮቢ በሚገኘው የኢጋድ የአየር ንብረት ትንበያና መተግበሪያ ማዕከል ከፍተኛ የአየር ንብረት ሳይንቲስት ናቸው።
When nature is fighting back, it is fatalistic. That is what we are experiencing now. We are having more of extreme
ተፈጥሮ መልሶ ሲፋለም ገዳይ ነው። አሁን እየከተመን ያለው ያ ነው። በጣም የከፋ የአየር ንብረት ክስተቶች በጣም ተደጋጋሚና ጠንከር ያሉ ጥጫዎች ያጋጠሙን ነው። ስለዚህኛ ያጋጠመን ያለው ድርቅ እጅግ በጣም ኃይለኛ ይሆናል። እየደረሰብን ያለው ጎርፍ እጅግ በጣም ይጎዳል። ምክንያቱም ተፈጥሮ መልሶ በመታገል ራሱን ለማስተካከል እየሞከረ ነው።
የተባበሩት መንግስታት ያካባቢ ጥበቃ ፕሮግራም አፍሪካ ለዓለም አቀፍ በካይ ከባቢ አየር ልቀቶች ያላት አስተዋጽኦ 3.8 ከመቶ ብቻ መሆኑን አስታውቋል። ሆኖም ማህበረሰቡ ለአየር ንብረት ለውጥ በጣም ተጋላጭ ከሆኑት ጥቂቶች መካከል የሚገኝ ነው። የ70 አመቱ ሎኩታ ለምፓካኒ ከአፍሪካ ቀንድ በተከሰተው አስከፊ ድርቅ ከብቶቻቸውን በሙሉ እንዳጡና ከሁለት አመት በፊት ከቅድመ አያቶቻቸው ቤት የተፈናቀሉበት የባሪንጎ ሐይቅ ውሃ እየጨመረ መሆኑን ይናገራሉ።
ሁለት የእርሻ ማሳዎች ነበሩኝ። አንዱ በዚህ በኩል አንዱ ደግሞ በወዲያኛው በኩል። ሁሉንም አጣው። ቤቴ እንኳን ሳይቀር ሁሉም ነገር ተጠርጓል።
በቀጥታ እንደግስ የተባለውና በአሜሪካ ለትፍ ያልተቋቋመው ድርጅት የአየር ንብረት ለውጥን የመቋቋም አቅምን ለመገንባት እስከ 1000 ዶላር የገንዘብ ዝውውሮችን በማድረግ እንደ ለምፓካኒ ያሉ ሰዎችን እየረዳ ነው። የድርጅቱ ምክትል ፕሬዝዳንትና የአደጋዎች ጉዳይ ኃላፊ ካሮላይን ቴቲ በቀጥታ መተላለፉ በመካከል ያሉትን በማስወገድ በቀጥታ ወደ ተቀባዮች የሚሄድ ነው ይላሉ።
It is time number 1 for us to be able to get donations for the aid sector go directly in the hands of the people who need it.
እርዳታው በቀጥታ የሚያስፈልጋቸው ሰዎች እጅ እንዲገባ ማድረግ ዋናውና ቀዳሚው ነው። ከዛም እነሱ ዘንድ ደርሶ ከወሰዱ በኋላ ገንዘቡ ህይወታቸውን እንዴት አርጎ መለወጥ እንዳለበት እነሱ እንዲወስኑ እድሉን ስጧቸው።
ፌቨር ማሪሾን በቀጥታ ለግስ የተሰኘው ድርጅት በባሪንጎ ረድቻቸው አለው ከሚላቸው ከ6750 በላይ ቤተሰቦች መካከል አንዷ ናት። ገንዘቡን መሬት ገዝታበት አዲስ ቤት ለመስራት ተጠቅማበታለች። የአምስት ልጆች እናት የሆነችው የ32 ዓመቷ ማሪሾን የበጎ አድራጎት ድርጅቱ ህይወቷን ታስተካክል እንደረዳት ተናግራለች።
ኩና ተፋውት ኩቡ አሳና ኮመሻንጉ ኒኮና ተፋውት ኩቡ አሳና ሊስት ሳይዝም ተጣንቆ አልተካስኩ።
በህይወቴ ውስጥ ትልቅ ልዩነት አለ። ቢያንስ አሁን ለልጆቼ የትምህርት ቤት ክፍያ ማግኘት እችላለሁ። ምክንያቱም አነስተኛ ንግድ አለኝ። የገዛሁትን የእርሻ ቦታም አለማለሁ። ስለዚህ አሁን ሰዎች ምርታቸውን በሚሰበስቡበት ጊዜ እኔም የምሰበስበውና የሚበላ ነገር አለኝ።
በቀጥታ እንለግስ የተሰኘው ድርጅት ባሪንጎ የመስክ ቢሮ ኃላፊ ኢቫንስ ኔጌቲቺ ፕሮግራሙ እየሰራ ነው ይላሉ።
We've seen recipients build houses.
እርዳታውን ተቀባዮች ቤት ሲሰሩ አይተናል። የኑሮ ሁኔታቸውን ማሻሻል ይችላሉ። አንድ ሰው ፍራሽ ገዝቻለሁ ከዚህ በፊት ወለሉ ላይ ተኛ ነበር ይላል። እና በብዙ ነገር በስሜት ነው የሚያወሩት።
ባለሙያዎች የአየር ንብረት ለውጥ ተጽዕኖ እንደሚቀጥልና እንደሚባባስም ሲተነብዩ አሞንዲ ማህበረሰቦችን ለመርዳት ከሁሉ የተሻለው መንገድ ከለውጡ ጋር መቋቋምን እንዲለማመዱ ማድረግ ነው ይላሉ። የባይደን የምርጫ ዘመቻ ፍልሰተኛ ቤተሰቦችን የሚለያየውን የትራምፕ ፖሊሲ ተቸ። በዩናይትድ ስቴትስ የፕሬዝደንት ጆ ባይደን የምርጫ ዘመቻ የላቲን አሜሪካ ዝርያ ላላቸው መራጮች የታቀደ አዲስ ቅስቀሳ ጀምሯል። በኢንተርኔት መገናኛ ላይ የወጣው ማስታወቂያ በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ ፍልሰተኛ ቤተሰቦችን የሚነጣጥለውን የቀድሞ ፕሬዝደንት ዶናልድ ትራምፕን ጥብቅ ፖሊሲ መራጮቹን ለማስታወስ የታለመ መሆኑን ጠቅሳ አሊን ባሮስ ያጠናቀረችውን ዘገባ ቆንጅታየ ታቀርባለች።
በመጪው ህዳር ወር በሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የኢሚግሬሽን ጉዳይ የመራጮች አንዱ ትኩረት ሲሆን የባይደን የምርጫ ዘመቻም የትራምፕ አስተዳደር ይከተለው የነበረውን ፖሊሲ ለመራጮች ለማስተዋወስ ጥረቱን ተያይዞታል። እና ይህ ripped apart በግድ የተነጣጠሉት በሚል ርዕስ የወጣ የ50 ሰከንድ ማስታወቂያ ህፃናት ሲያለቅሱ በማስከተልም የቀድሞው ፕሬዝዳንት ዶናልድ ትራምፕ የውጭ ሀገር ሰዎች ላይ ያነጣጠረ አስተያየት ሲሰጡ ያሳያል።
They're bringing drugs, they're bringing crime.
President Joe Biden በጉዳዩ ላይ ሲናገሩ እንዲህ ብለዋል።
Wants to bring back cruel and inhumane family separation policies that rip children from their parents at the border.
ያንን ቤተሰቦችን የሚነጣጥል ልጆችን ድንበር ላይ ከወላጆቻቸው የሚለያይ ክፉና ኢሰባዊ ፖሊሲ መልሰው ሊያመጡ ነው የሚፈልጉት። ወገኖቼ እንዲህ አይነት ህዝብ አይደለንም።
ከ6 አመታት በፊት በፕሬዝዳንት ትራምፕ አስተዳደር ዘመን ስራ ላይ በዋለው ቤተሰቦችን የሚነጣጥል ፖሊሲ ከ5000 የሚበልጡ ህፃናትን ከወላጆቻቸው ወይም ከሌላ አዋቂ የቤተሰብ አባል አለያይቷል። አንዳንዶቹ ከወላጅ የተለያዩ ልጆች ጨቅላ ህፃናት ነበሩ። ለኢሚግሬሽን መብት የሚሟገቱ ቡድኖችም የትራምፕ አስተዳደርን በፍርድ ቤት ክስ ከፍተውበታል። የአሜሪካ የሲቪል መብቶች አንድነት ማህበር ACLU የትራምፕ አስተዳደርን በፍርድ ቤት ከሶት ነበር። ሊጋላንት የACLU የፍልሰተኞች መብት ፕሮጀክት ምክትል ዳይሬክተር ሲሆኑ በተከፈተው ክስ ዋናው ጠበቃም ነበሩ።
The ACLU brought the family separation lawsuit in the beginning of 2018.
ACLU 2018 ዓመተ ምህረት መጀመሪያ የትራምፕ አስተዳደር ልጆችን ከወላጆቻቸው የመለያየት ሥራ ላይ መሰማራቱን እንዳወቀን ቤተሰብ በሚለያይ ፖሊሲ ላይ ክስ መሰረተ።
በትራምፕ አስተዳደር ፖሊሲው ቤተሰቦች ከልጆቻቸው ከመለያየታቸው ሌላ ወላጆቹ ድንበሩን ያለ ህጋዊ ፈቃድ አልፎ በመግባት ወንጀል ክስ ተከፍቶባቸዋል።
We brought the lawsuit called Miss L v. ICE in the federal court in San Diego, a national class action.
Miss L na ICE በሚል ዶሴ በሳንዲያጎ ፌደራል ፍርድ ቤት ክስ መሰረትን። በአገር አቀፍ ደረጃ የሚመለከታቸውን ሁሉ በጋራው የሚወክል ክስ ነው። በኋላም ፍርድ ቤቱ ፖሊሲው ጭካኔ የተሞላበት ስነ ምግባር የጎደለው ነው፣ ምናልባትም ይህ ህገ መንግስታዊ ሊሆን ይችላል ብሎ አገደው። የትራምፕ አስተዳደር በአስቸኳይ ፖሊሲውን እንዲያቆም፣ ልጆቹን ከወላጆቻቸው ጋር እንዲያገናኝና ሁሉንም ቤተሰቦች ፈልገን እንድናገናኝ እንዲረዳን ታዘዘ።
የኢሚግሬሽን መብት ተሟጋች ቡድኖች ያቀረቡት ክስ ባለፈው እንደ አውሮፓውያን ዘመን አቆጣጠር 2023 ዓመተ ምህረት ውሳኔ ተሰጥቷል። በዚህ ውሳኔ ከቤተሰብ የተነጻጠሩ ልጆችና ቤተሰቦቻቸው የጤና ጥበቃ፣ የመኖሪያ ቤትና የህግ አገልግሎትን የመሳሰሉ ድጋፎች እንዲያገኙ የተወሰነ ሲሆን የጥገኝነት ማመልከቻ ሂደታቸው እንዲፋጠን ታዟል። ለሶስት አመታትም በህጋዊነት ዩናይትድ ስቴትስ ውስጥ መኖር እንዲችሉ ምህረት ተሰጥቷቸዋል። ይሁንና አሁንም ከወላጆቻቸው ወይም ከአዋቂ ዘመድ ጋር ያልተገናኙ ወደ 1000 የሚጠጉ ህፃናት እንዳሉ ነው የተገለጸው።
And we have been searching for years for all the families that were separated, many of whom are still not found.
ይኸው የተነጣጠሉትን ቤተሰቦች ስንፈልግ አመታት አሳልፈናል። እስካሁን ፈልገን ያላገኘናቸው ብዙ ቤተሰቦች አሉ።
የቀድሞው ፕሬዝዳንት ትራምፕ ያስተዳደራቸው ፖሊሲ በሀገር ውስጥና በዓለም አቀፍ ደረጃ ተቃውሞ ካስከተለ በኋላ እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ፖሊሲያቸውን የሚቀለብስ አስፈጻሚ ትዕዛዝ ማውጣታቸው ይታወሳል። ሆኖም የድንበር ደህንነትን በሚመለከት ቁርጠኛ እርምጃ እንወስዳለን በማለት መናገራቸውን እንደቀጠሉ ናቸው።
Because we want people to come in, but they have to come in legally.
ሰዎች እንዲመጡ እንፈልጋለን እኮ ግን በህጋዊ መንገድ ይምጡ ነው የምንለው።
የባይደን አስተዳደር የትራምፕን የኢሚግሬሽን ፖሊሲዎች የቀለበሰ ሲሆን እርምጃው ከሪፐብሊካን የምክር ቤት አባላት በኩል ትችት አስከትሎበታል። የሲቪል መብቶች አንድነት ተቋሙ ጠበቃ ሊጋላንት ባለፈው ታህሳስ ወር ፍርድ ቤቱ ስለሰጠው ትዕዛዝ እንዲህ ሲሉ አብራርተዋል።
For 8 years no administration may engage in a family separation.
ለ8 አመታት የትኛው ማስተዳደር ቤተሰብ የሚነጣጥል ፖሊሲ እንዳይተገብር ትዕዛዝ ሰጠ። ትዕዛዙ ላልተወሰነ ጊዜ ቢል ደስ ይለን ነበር።
የዩናይትድ ስቴትስ የድንበር ጥበቃ ባለስልጣናት አሁንም ቢሆን ልጆችን ለአደጋ መጋለጣቸውን የሚያመለክት ማስረጃ ካለ ከወላጆቻቸው መነጠል ይችላሉ። እርምጃው ሲወሰድ ግን በሰነድ መመዝገብና የኢሚግሬሽን ጠበቆች እንዲያውቁ መደረግ አለበት። ይሁን ሆኖ ቀጣይ አስተዳደሮች ቤተሰቦችን የሚነጣጥል እርምጃ በመደበኝነት ዘወትር የሚፈጽሙ ሆኖ ከተገኘ ወደ ፍርድ ቤት ተመልሰን አቤቱታ እናቀርባለን ሲሉ ጠበቆቹ አመልክተዋል።
ያደመጣችሁ ያላችሁት በ22 25 እና 31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ዝግጅት ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የሚከተለው ይሆናል። የ16 ዓመቷ ትውልደ ኢትዮጵያዊት የፒኤችዲ ተማሪ ጸረ ቲቪ እንቅስቃሴ ባለፈው የካቲት ወር 16ኛ ዓመት ልደቷን ያከበረችው ሃና ቴይለር ሽሊትስ በዩኒቨርሲቲ ኦፍ ኖርዝ ቴክሳስ የፒኤችዲ ትምህርቷን እንድትማር ጥሪ ሲቀርብላት የመጀመሪያ ዲግሪዋን ከተቀበለችበት ከቴክሳስ ወመንስ ዩኒቨርሲቲ ደግሞ ሁለተኛ ዲግሪዋን የመቀጠል እድል አግኝታለች። ከአርባ ምንጭ የተገኘችው ትውልድ ኢትዮጵያዊቷ ሃና ቴይለር ሽሊትስ ወላጅናቷን በቲቪ በሽታ ምክንያት አጣለች። የአንድ ዓመት ህፃን ሳለች ከአርባ ምንጭ የህፃናት ማሳደጊያ በህጋዊ ጉዲፈቻ ወደ ዩናይትድ ስቴትስ ስትመጣ ራሷም በቲቪ በሽታ ተጠቅታ ክብደቷም 4.5 ኪሎ ግራም ብቻ እንደነበረ ወላጆቿ ይናገራሉ። አሁን ገና በአዳጊነት እድሜዋ የከፍተኛ ትምህርት አክሊልን የተቀዳጀችው ሃና ከትምህርቷ ጎን ለጎን ቲቪን ከዓለም ላይ ለማጥፋት ከሚንቀሳቀሱ ተማሪዎች ጋር እየሰራች ትገኛለች። ኤደን ገረመው ሃናን አባቷን ዊሊያም ሽሊትዝን አነጋግራ ያሰናዳችው ዘገባ በመቀጠል ይቀርባል።
የ16 ዓመቷ ትውልድ ኢትዮጵያዊ አሜሪካዊ ታዳጊ ሃና ቴይለር ሽሊትዝ ከጥቂት ወራት በኋላ የፒኤችዲ ትምህርቷን ለመጀመር በዝግጅት ላይ ትገኛለች። ይህም ከቴክሳስ ዊመንስ ዩኒቨርሲቲ የመጀመሪያዋ ሲያደርጋት ከመላው ዩናይትድ ስቴትስ ከምርጥ 10ዎቹ ጎራ የሚያካትታት ይሆናል። በማህበረሰብ ድጋፍ ወይም በሶሻል ወርክ የመጀመሪያ ዲግሪዋን የተቀበለችው ሃና ከትምህርቷ እኩል የሚያሳስባት ወላጅናቷን ያጣችበት የቲቪ በሽታን መዋጋት ነው።
So I am working with Treatment Action Group as they're doing research. I want to hopefully incorporate my own research eventually.
Treatment Action Group ከሚባል ተቋም ጋር በቲቪ በሽታ ዙሪያ እየሰራሁ ነው። እኔም ቀስ ብዬ የራሴን ምርምር መጀመር እፈልጋለሁ። እኔም ሆንኩ ወላጅናቴ በበሽታው ተጠቅተን ነበር። ስለዚህ ኢትዮጵያ ውስጥም ሆነ እዚህ ዩናይትድ ስቴትስ ውስጥም ሊሆን ይችላል በየትኛውም የማደጎ ቤት ውስጥ ያሉ ሌሎች የቲቪ ተጠቂዎች ልክ እንደኔ ሁሉ ወደፊት በተለያዩ ነገሮች ላይ መሪ ሊሆኑ ይችላሉ። ስለዚህ ሌሎች ሰዎችም ተገቢውን እድል እንዲያገኙ ፈልጋለሁ። እዚህ ዩናይትድ ስቴትስ ውስጥም እኔም እንደማውቀው ጥናቶችም እንደሚያሳዩት የቲቪ ተጠቂዎች ቁጥር እየጨመረ ነው። በዚህ የተነሳ እኔን ያጋጠመኝ ነገር ሰዎችን እንዲያጋጥማቸው አልፈልግም። ስለዚህ ቲቪ በፒኤችዲም ሆነ በማስተርስ መርሃ ግብሮች ላይ የምሰራቸውን ጥናቶች ማካተትሻለሁ። ምክንያቱም የማስተርስም ዲግሪን በዩኒቨርሲቲ ኦፍ ቴክሳስ ዳላስ፣ ፒኤችዲን ደግሞ በቴክሳስ ወመንስ ዩኒቨርሲቲ ለመስራት እድሉን አግኝቻለሁ።
ሃናን በ2000 ዓ.ም አርባ ምንጭ ውስጥ ከሚገኝ ወላጅ አልባ ህጻናት ማሳደጊያ ተቋም በህጋዊ ጉዲፈቻ አማካኝነት ወደ ዩናይትድ ስቴትስ ይዟት ሲመጡ በቲቪ በሽታ መዳከሟ እቤት መድረሷም ላይ ጥርጣሬ እንዲኖራቸው አድርጎኝ ነበር የሚሉት ዊሊያም ሽሊትዝ የምረቃቷ ቀን ስሜታዊ አድርጓቸዋል።
Our family is very open about the adoption, especially my wife and I being mixed couple, this race couple of white and black. So
እኔና ባለቤቴ በጉዲፈቻ ሂደት ዙሪያ በጣም ግልጾች ነን። በተለይ እኔ ነጭ እሷ ጥቁር በመሆናችን ዘራችን የተለያየ ነው። ስለዚህ ሁልጊዜም ቢሆን የሃናን ስር መሰረት እናከብርላታለን። ከዚህ አኳያ ጥሩ ስራ ሰርተናል ይያምናለሁ። እሷ ለነቀበል ስንሄድ ሁሉም ቤተሰብ ነው ወደ አዲስ አበባ የተጓዘው። ያኔ ለመጀመሪያ ጊዜ ስንቀበላት የሚያሳይ ቪዲዮም አለን። በጣም ስሜታዊ የሚያደርግ ወቅት ነበር። ማልቀስ አልፈልግም። ነገር ግን ጅማሬውን አይተሽ ከዚያ ደግሞ ባለፈው ሳምንት አርብ የዩኒቨርሲቲው መድረክ ላይ ወጣ ከ15 ዓመታት ተኩል በኋላ ዲግሪዋን ስትቀበል ማየት በጣም የሚገርም ነው። እሷ ራሱ በጣም የምታስገርም ቁርጥ ወጣት ናት። ጥሩ ነፍስ አላት። ባለም ላይ ለውጥ ለማምጣት ቁርጠኝነቱም አላት። ሁኔታው ለመጀመሪያ ጊዜ ስናያት የነበረውን ጊዜ ወደ ኋላ እንድናስታውስ አድርጎናል። ያኔ ትንሽ በጣም በትንሹ ልትጎዳ የምትችል የምታሳሳ ነበረች። እዚህ ዩናይትድ ስቴትስ በነፍስ መድረሷ ራሱ አሳስቦናል። በዛሬው ደረጃ ላይ ደርሳ ማየት ልብ የሚያሞቅና ቤተሰቡን በሙሉ ስሜታዊ የሚያደርግ ነው።
ሃና የሽሊትዝ ቤተሰብ ሁለተኛ ልጅ ስትሆን ታላቅና ታናሽ ወንድም አላት። ሶስቱም ልጆች በትምህርት ደረጃቸው እጅግ የላቁ በመሆን በቴክሳስ ግዛት ታዋቂነትን አትርፈዋል። ሃናም ራሷ ይህ አሁን የሰበረችው ሪከርድ ከአመት በፊት 16 ዓመት ከ9 ወር በነበረችው ታላቅ እህቷ ሄሊ ቴይለር ሽሊትዝ ተይዞ የነበረ የቤተሰብ ሪከርድ ነው።
Deal, especially since my sister was the previous record holder, so I am just like
በተለይም የመጀመሪያ ሪከርዱን ይዛ የነበረችው እህቴም ሆና ትልቅ ነገር ነበረው። የእህቴን ሪከርድ ለመስበር የተሻልኩት ሰው እኔ ነኝ። ቤተሰቦቼ በዚህ በያስኩት የትምህርት መንገድ በመምጣት እዚህ በመድረሴ በጣም ደስተኛ ናቸው። እኔም በጣም ደስተኛ ነኝ።
ይህንን የትምህርት ጉዞ ማድረጉ ዋና ዓላማው ሪከርድ በመስበር አሊያም ትንሿ ተመራቂ መሆን አይደለም። ዋናው ነገር የኔ ትምህርትና እውቀት ብዙ ቦታዎች ላይ ለጥቅም መዋል መቻሉ ነው። ስለዚህ ለኔም ሆነ ለቤተሰቤ ይህ ትልቅ ነገር ነው።
እናና እህት ወንድሞቿ አብዛኛውን የትምህርት ዘመናቸውን ትምህርት ቤት ሳይሄዱ መኖሪያ ቤት ውስጥ ለእያንዳንዳቸው እንደ ባህሪያቸው በተቀረጸ ስርዓተ ትምህርት አማካኝነት ውስጥ በመማር ነው ያሳለፉት። ለዚህ ደግሞ በዋናነት የእናታቸው ጥረት ትልቁን ቦታ እንደሚወስድ አባት ዊሊያም ስሌት ይናገራሉ።
Dr. Maisha Taylor, she was very focused. She grew up in Compton, California, and her mom was a nurse. Her great-grandmother was a LVN.
ባለቤቴ ዶክተር ማይሻ ቴለር በካምፕተን ካሊፎርኒያ ነው ያደገችው። እናቷም ቅድመ አያቷም ነርሶች ነበሩ እና ባለቤቴ ሐኪም ሆነች። ስለዚህ ትኩረቷ በዋናነት ትምህርት ቤት ነበረ። በቤተሰባችን ውስጥ በዋናነት ትምህርት ትልቅ ስፍራ አለው። ጥሩ ዜጋ መሆን፣ እድገት፣ ዓለምን መቀየር የሚሉት ትልቅ ስፍራ አላቸው። ስለዚህ ይህንን ለማረጋገጥ ቁርጠኞች ነበርን። ይሄ አሁን የወሰድነው መንገድ የእሱ ሐሳብ ነው። በእርግጥ አሁን የደረስንበት ስኬት የመነሻ ነጥባችን አልነበረም። ምክንያቱም የነበረው በመላ ቴክሳስ እንደሚታወቀው የህዝብ ትምህርት ቤቶች እንብዛም ናቸው። የኛ ልጆችም ጥሩ ውጤት እያመጡ አልነበረም። ከዚያ ለልጆቹ መማሪያ ምቹ የሆነ ስፍራ አዘጋጅተን ሁሉንም ነገር ማድረግ ትችላላችሁ ስንላቸውና ለነሱና ለነሱ ብቻ የሆነ የትምህርት ስርዓትን ስንቀርጽ ልጆቹ ስኬታማ ሆኑ።
ሃና ቴለር ሽሌት ቀጣይ የትምህርት ትኩረቷ በማህበረሰብ ሳይንስ ዙሪያ ቢያተኩርም እስካሁን ድረስ የምትገባበትን የትምህርት ዘርፍ አለመምረጧንም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከዩናይትድ ስቴትስ አንጋፋ የትምህርት ተቋማት መካከል አንዱ በሆነው ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያውያንና የኤርትራውያን ተማሪዎች ማህበር ልዩ የባህልና የትውውቅ መርሃ ግብር ሚያዝያ 13 2016 ዓ.ም ተመረተ አከናውኗል። የዩኒቨርሲቲው የወቅቱና የቀድሞ ተማሪዎች በተሳተፉበት በዚህ ዝግጅት ላይ ከቀረቡ ኪናዊ ትርኢቶች ጎን ለጎን በተማሪዎችና በስኬታማ ተቋማት መካከል ትስስርን ያጠናክራሉ የተባሉ መሰናዶዎች ቀርበዋል። ሙሉ ዘገባውን ከተያያዘው ፋይል ከታተሉ።
ባሳለፍነው ሳምንት መግባድያ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመራቸው አይደለም። በግቢ ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ ዓመታትን እንዲሻገር ሲሰራ ቆይተዋል።
This is the 18th year.
የዛሬው ዝግጅት በየአመቱ የሚከናወን ነው። 18ኛ አመቱን ያከበረው ይህ ዝግጅት በግሌ በጣም የምወደው መርሃ ግብር ነው። አመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከአመት አመት እያደገ የመጣ ዝግጅት ነው። ዋናው አላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስላንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ አላማን ሰንቋል።
የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቢሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም ኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች።
Our organization is that we prioritize community, charity and culture.
ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። 12 ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን 16 የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችን እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትም እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከል አንዱ ነው።
በዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው የኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ህዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበር። በወራት የለፉበትን የባህላዊ ዝዋዝ የትዩንት ካቀረቡት መካከል ኢዲዲያ ብራኪንስ እና ሮቤል አክሊሉ ይገኙበታል።
ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ። ከዚህ በፊት ሞጋሚ ኮሌጅ ነበር ሁለት ዓመቴ ነው የተማርኩት እና ትራንስፈር ሳደርግ አዳዲስ ሰዎች ናቸው ካምፓስ ውስጥ ነው የምኖረው። በጣም ከባድ ነው ሰውን ለመተዋወቅ እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ አላማዎች አሉ። ዛሬ ራሱ የምንረዳው ቢላብድ ሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነውና ይሄን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል። በጣም
ከመጀመሪያ ጀምሮ ነው መሳተፍ የፈለኩት፣ ግን በደም መሳተፍ የጀመርኩት በሁለተኛ ዓመቴ ነው እና አሁን ሶስተኛ ዓመቴን ልጨርስ ነው እና መሳተፍ የፈለኩት በቃ ባህሌን በደም ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደኩበት ኮሌጅ ውስጥም ያንን ነገር ነው የፈለኩት እና ያንን ነገር ያገኘሁት በኢሳን በኢትዮጵያን ኢንተርናሽናል አሶሲኤሽን ማለት ነው።
በዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ኔተን በላይና ያፌት ታደለ በበኩላቸው የማህበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው
ይቆጥሩታል።
ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸውና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋራ ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋራ ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን ኤርትራውያን ባልንጀሮቻችንን ስናይ አብረናቸው ስናሳልፍ ስንተዋወቅ አገር ቤት ባልሆንም የኢትዮጵያን የኤርትራን ትንሽም ቢሆን ክፋይ ናሙና ይሰጠናል።
The thing that's cool about the ESAs here at the university is that
ከማህበሩ መልካም ነገሮች አንዱ በዩኒቨርሲቲ ውስጥ ያሉ ከባህላቸው የራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ የመሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከአገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከሆንክና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይንም መሰል ተቋም ጋር በማናቸውም መንገዶች መቀላቀል ይገባል።
ተማሪዎች መሰል ኪናዊና ባህላዊ ዝግጅቶችን እንዲሁም ማህበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ስጋት በማያደናቅፍ መልኩ እንደሆነ ይናገራሉ። ይህንን ማድረግ ግን ቀላል ስራ እንዳልሆነ የማህበሩ አጋር ፕሬዚደንት ሶፊያ ውደን ትናገራለች።
የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬንና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል። እንደዚህ ላለው መርሃ ግብር ራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንዴ የምመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጪ ባሉ መስኮች ራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የሥራ ዕድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በመወደው በዚህ መሰናዶ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል።
ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያና የኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ፣ በአሁኑ ሰዓት ለሌሎች አርአያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያውያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደቶ ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው።
ያ ኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመረን አሁን 2-3 ዓመት ሆኖታል። የኛ ኦርጋናይዜሽን ሳውዲ ነው፣ አሜሪካ ውስጥ ነው እና ከጀመረን 2-3 ዓመት ሆኗል። እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን፣ ሶሻል ወርከሮችን ኢንተርቪው አደረግናቸው። ኢትዮጵያ ውስጥ እና አፍሪካ ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች? እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህፃናቶች በካንሰር የተጎዱ በጣም ይጎዳሉ። ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳኛ እዚህ ያለን ወጣቶች ሐኪሞች ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አደረግን። ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማር ታይም ደግሞ ወላጅም ደግሞ የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህጻን የሚያወጣውን ወጪ ለሌሎቹ ለጤናማ ለሆኑ ህጻናቶች እያወጣ
ማጮች የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ንጉሱ ታምሬ ነው። ዋና አዘጋጅ ጽዮን ግርማ ናት። እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።